ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ ሐምሌ 6 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
የዲዮች ስፖርት ነው ታች ላይ በየትኛውም ነገር መጫወት ይችላል በየትኛውም ነገር መጀመር ይችላል ባሮጌ ኳስ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው ከፍ ሲል ደግሞ እግር ኳስ ያብታሞች ነው።
የሰማችሁት የኢትዮጵያ እግር ኳስ ብሔራዊ ቡድን እግር ኳስ አሰልጣኝ አቶ ውበቱ አባተ ነው። በምሽቱ የጋቢና ቪ እንግዳ አድርገናቸዋል። ሌሎች ዘገባዎችና ጥንቅሮችንም ይዘናል። መሰናዶውን እየመራው አይደን ገረመው በምስልና ድምጽ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን ነው የምንሻገረው። በሰሜን አሜሪካ የተደረገው የኢትዮጵያን የስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያ ብሔራዊ ቡድንን ለታሪካዊ ድል እያበቁ የሚገኙት አሰልጣኝ ውበቱ አባተ ናቸው። በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር አጭር ቆይታ አድርገዋል። አሰልጣኝ ውበቱ በተለይም ትውልድ ኢትዮጵያውያን የኢትዮጵያን እግር ኳስ በማሳደጉ ረገድ ሊጫወቱ ስለሚችሉት ሚናም የሚሉት አላቸው። ሀብታሙ ስዩም ነው ያነጋገራቸው እንደሚከተለው ይቀርባል።
አሰልጣኝ ውበቱ ዛሬ ያገኘው ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት አመሳዊ የስፖርትና የባህል ፌስቲቫል ላይ ነው። የስካውን ቆይታ ምን ይመስል ነበር? እዚህ ያለውን የስፖርት መንፈስና ወንድማማችነት እንዴት አየኸው?
ያ ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው። ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር ስፖርታዊ ውድድሩን ሁሉንም ታድም ያለውኝና በጣም ደስ ብሎኛል።
እንደው ከእስካሁኑ እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይተሃል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተህ ይሆን?
አዎ፣ ማለት ከአቅም አንጻር ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶችን አይቻለሁ።
አሰልጣኙ በሱ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ እግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት?
ትክክል ነው። ያው መጨረሻው ላይ 11 ለ11 ገብተህ ትጫወት እንጂ እነዛን 11 ለመፍጠር ብዙ ስራ የሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልገዋል። ሁሉም ሕክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ ሁሉም ነገር ያስፈልገዋል። ስለዚህ ሞራሉ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ የዩኒቨርሲቲ ሜዳ ውስጥ ነው እና በዚህ ነው ያለ ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ነው ያለ ነው። የዩኒቨርሲቲ ሜዳ ውስጥ 70,000 ሰው ሚዝ ሜዳ ይህን ስታይ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንጻር ከሙያም አንጻር ተቀራርቦ መስራት የሚቻልበትን እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ሕዝብ እንደምታየው ስቲል ከአገሩ ጋር ነው ያለውና ያለመገናኘት ይመስለኛል። ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ።
ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያና የብዙዎቹ የደስታ ምንጭ ሆኗል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀው ኃላፊነት ግን የእጅ አዙር ጫናና ኃላፊነት የጣለባችሁ ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስቀጠል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል?
እንዳልከው ትክክል ነው። ከግብፅን ጨዋታ በኋላ የተመዘገበውን ውጤት ተከትሎ ብዙ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ትችላለህ። ህዝቡ ባገኘህበት ቦታ የሚሰጥ ሞራል፣ ደስታው ተጨማሪ ስራዎችን እንድሰራ ነው የሚያደርግ። በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትን እያልን ጊዜ እያጠፋን እየደከምን ስለሱ ብቻ በመነጋገር ከማሳለፍ ይልቅ ከመጀመሪያው ቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቅደን እየተንቀሳቀስን ነው። እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻን ውድድር አለን፣ የማጣሪያ ውድድር። ለሱ ተጫዋቾችን ጠርተናል። ከነገ ጀምሮ ወደ ሆቴል ይገባሉ። እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን።
በራዲዮም በቴሌቪዥን የሚተላለፍ ዝግጅት ነው። የሚከታተሉ ኢትዮጵያውያን ሕጻናቶች አሉ። በጨርቅ ኳስ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆኑ ምን ማድረግ ነው ያለባቸው?
እንዳልከው እግር ኳስ ታች ላይ የድሆች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ትችላለህ፣ በየትኛውም ነገር መጀመር ትችላለህ። በአሮጌ ኳስ፣ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የሀብታሞች ነው፣ ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው። የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊንድ ትሆናለህ፣ ከወደድክ ጥረት ታደርጋለህ፣ ከወደድክ ብትወድቅም መነሳት እንዳለ ታምናለህ። ስለዚህ እንትናቸውን አላማቸውን ማሳካት ይችላሉ ብዬ ነው የማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው የምልህ፣ ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን። ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው። እሱ ደግሞ የእነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደርጉ ሰዎች የባለሙያዎች ችግር ነው ማለት ነው። የልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው እንዳያቆማቸው ጥሰው መውጣት እንዲችሉ ራሳቸውን ማዘጋጀት አለባቸው። ይሄ ከሆነ ህልማቸውን ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሮን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ የምናይ ይመስለኛል።
እጅግ በጣም አመሰግናለሁ።
አሰልጣኝ ውበቱ አባተን እጅግ አብዝተን እናመሰግናለን። በመቀጠል ደግሞ ለየት ያለ የጤና ርዕስ ነው የምናነሳው። በቅድሚያ ግን እናንተን ጠይቃችሁ በእንቅልፍ ልባችሁ ተነስታችሁ ነቅታችሁ ስትጓዙ ወይ በር ስትከፍቱ ስትሉ ራሳችሁን አግኝታችሁ ታውቃላችሁ? በቤት ውስጥ ስ ያለ ሰው ይህንና ሌሎች መሰል ድርጊቶችን ሲፈጽም አጋጥሟቸው ያውቃል? በእንቅልፍ ልቡ ማለት ነው። ብዙ ጊዜ በእንቅልፍ ልቡ ሆኖ መጓዝ የሚያጋጥም ሲሆን ሊፈጠሩ ስለሚችሉባቸው ምክንያቶች የሕክምና ባለሙያዎች የራሳቸው የሆነ ማብራሪያ ይሰጣሉ። ይህን መሰል ሁኔታዎች ሲደጋገሙም የሕክምና ባለሙያዎችን እንድናማክር የጤና ሳይንሱ ያዛል። ይሁንና በማህበረሰባችን ውስጥ ይህን መሰል ሁኔታዎች ሲከሰቱ ቸል የሚባሉ ሲሆን፣ አንዳንዴ ደግሞ ሲባባሱ መንፈሳዊ መፍትሄን ለመፈለግ የሚካሄድባቸው ሁኔታዎች አሉ። እንግዲህ ተከታዩ ዘገባ ዮናታን ዘብዴዎስ ይህ ችግር ካለባቸው ወጣቶች መካከል ጥቂቶቹን አነጋግሮ ያደረሰ ነው። ቀጥሎ ይቀርባል።
የሐዋሳ ዩኒቨርሲቲ ተማሪ የ23 ዓመቱ ሀብታሙ ቆምላቸው ከዓመታት በፊት በእንቅልፍ ልቡ ይሄድ እንደነበር ይናገራል።
የአልጋ ሽፍት ማድረግ መኝታ ከዚህኛው አልጋ ተኝቼ ኑሬ ከዛም መጨረሻ ላይ ከዛኛው አልጋ ጠዋት ስነቃ ማታ የተኛውበት ለምሳሌ መዝበል ከሆነ ጠዋት ላይ ከገመድ አልጋ ሊሆን ይችላል። ገመድ አልጋ ከተኛው ደግሞ ከመዝበል ወይም ብቻዬን ተኝቼ ከነበርኩ ጠዋት ስነቃ ከሰው ጋር ማለት ነው ተኝቼ ማድረ
በእንቅልፍ ልቤ ምን እንዳደረግኩ አላውቅም። ማታ የተኛውበት አልጋና ጠዋት የሚነቃበት ስለሚለያይብኝ ጠየቃቸውና እነሱ እንዳልወሰዱኝ ይልቁንስ በእንቅልፍ ልቤ እንደሚሄድ ነግሩኝ ነበር ብሏል። እሱ ከእንቅልፍ ማነስ ወይም መብዛት ጋር የተያያዘ ነው ብሎ እንደሚያስብ፣ ቤተሰቦቹ ደግሞ ምናልባትም ሰክሮ ነው ብለው ያስቡ ይሆናል እንጂ እንደ አንድ የጤና ችግር አስበውት አያውቅም ሲል ተናግሯል።
ቤተሰቦችም ተሳስቀን ዝምናለን ስለ እንደ በሽታ ምናምን አንቆጥረውም ወይ ስለክ ብዙን ጊዜ ደግሞ ውጭ አብዛኛው እንደ በሽታ የሚቆጠረው ካለ ከቤት ቤት ከፍቶ ምናምን ሻወር ውስጥ ይመጣል አራንድ እና ሱስ ነው እንደ በሽታ ሞር የሚታየኝ።
በሌላ በኩል ሴና ሱፋ የተባለች ወጣትም በእንቅልፍ ልቧ ትሄድ እንደነበር አያቷ ወደ ውጭ እንዳትወጣባቸው በሩን ከውስጥ ይቆልፉ እንደነበረም ተናግራለች።
በልጅነቴ በእንቅልፍ ልቤ የሚሄድ ልምድ ነበረኝ። ይሄንንም ያወቅኩት እቤት ሲነገረኝ ነው። እኔ ይሄ ነገር እንደሚከሰት አላቅም ነበረ እና ግን አሁን ላይ ትቻለሁ። በልጅነቴ ግን ያረጋው ነበረ። ቀን ላይ ያለሽ ሁሉ ስትጫወቺ ምናምን የምታሳልፊው ጊዜ በህልምሽ መጥቶ ነው የምታረጊው ብላ ስለምታስብ ብዙ ጊዜ ሰምረ የምታረገው በሩን ከፍቼ እንዳልወጣ በር ነበር የምትዘጋው።
ይሄ ነው ብዬ መግለጽ የማልችለው ነገር ነው ያለችው ሴናም አሁን ግን በእንቅልፍ ልቧ እንደማትል አስተውቃለች።
እኔ እንጃ እንዴ ነው ብዬ ለመናገር ይከብደኛል ግን ምድረም ይመስለኝ አሁን ላይ ትቻለሁ። ይሄን ነገር በልጅነቴ ያረገው የነበረ ነገር ነው። ያው ጨዋታን ፍለጋ ሄዳለሁ ብዬ ነው ማስበው። አላ ቤት ውስጥ እንዳለው አውቃለሁ ማለት ነው። ይሄ ድብቆ አይምሮዬ ቤት ውስጥ እንዳለ አምኗል። ስለዚህ ከቤት እንደወጣ ነው ጥረት ያረኩ ያለሁት።
በእንቅልፍ ልብ መሄድ እንደመጠሪያው መጓዝ ወይ መሄድ ብቻ አይደለም። ሰዎች ከእንቅልፋቸው ተነስተው የሚያደርጓቸውን ሌሎችም እንቅስቃሴዎችና ድርጊቶችን የሚያካትት ሲሆን ጌዲዮን ውብንሄም በእንቅልፍ ልቡ የአካል ብቃት እንቅስቃሴዎችን ጭምር ያደርግ እንደነበር ገልጧል።
በኋላ አንዴ ሁለት ያፍናረገ እንዲሁ ከእንቅልፍ የተነስቼ በር ከፍቼ ወጥቼ የሆነ ልብሴን አውልቄ ጥዬ ደግሞ ዲፍረንት ዳይሬክሽን መሄድ ለእኔ ዊርድ ነበር። እንደውም አንዳንዴ እየቀለዱብኝ መስሎኝ ነበር ይሆናል አለ እና ያን ያህል ሲሪየስ አልወሰድኩትም።
አባቱ ወደ ሕክምና ጣቢያ ወስዶት እንደነበር ያስታውቀው ጌዲዮን አባቱ ችግሩን እንቅልፍ ከማጣት ጋር የተያያዘ ነው ብሎ ቢያምንም ሌሎች የቤተሰብ ክፍሎች ግን የተለየ እይታ እንደነበራቸው ይናገራል።
የመጠራጠር ነው ምንድን ነው የሜንታል ፕሮብለም ነው ወይ ዲስኦርደር ነው ወይ የሆነ የሚቆይ በላይፍ ታይም ላይ የሚቆይ አይነት ችግር ነው የሚል አመለካከት ነበራቸው የተወሰኑት።
ሀብታሙ በሱ ላይ የአካልም ሆነም የስነ ልቦና ጉዳት ባይደርስበትም ዳሩ ግን አንድ የሚያውቀው የሰፈራቸው ልጅ በዚህ ምክንያት ህይወቱ ማለፉን አስታውሷል።
ሌሊት ራሱ በራሱ ጊዜ ወጥቶ ሄደ። ከዛም በኋላ ጧት ሲፈልግ ታጣ። መጨረሻ ላይ በደንብ ተፈልጎ ምናምን ባህር ውስጥ ገብቶ ተገኘ ሙቶ ማለት ነው።
እንቅልፍ በጣም ስለምትወድና ወደ ውጭ ለመውጣት የምትሞክረውም ድብን ያለ እንቅልፍ ከወሰዳት በኋላ መሆኑን እንደነገሯት ጠቅሳም ምናልባት ከእሱ ጋር የተያያዘ ይሆናል ብላ እንደምታስብ የተናገረችው ሴና ከጊዜ በኋላ ግን በራሱ እስኪቆም ድረስ ከፍርሃት በመነጨ ብቻዋን አድራ እንደማታው ገልጻለች።
ከኔ በኋላ ወንድሜ ላይ ይሄ ነገር ተከስቷል። እሱም እንዲሁ በእንቅልፍ ልቡ ተነስቶ ለመውጣት ይሞክራል፣ አንዳንዴ ያወራል።
የተለያዩ ጥናቶች እንዳመላከቱት ስሊፕ ዋኪንግ ወይም በእንቅልፍ መጓዝ፣ ድንገት ተነስቶ መሮጥ፣ ልብስ መቀያየር፣ ቤት ማጽዳት እንዲሁም የተለመዱ የዕለት ተዕለት እንቅስቃሴዎችን ማድረግ ከፍ ሲልም መኪና ማሽከርከር ሊያካትት ይችላል። አንዳንዶቹ ለማድረግ የፈለጉትን አድርገው ተመልሰው በራሳቸው ጊዜ ሊተኙ ይችላሉ። ሌሎቹ ደግሞ አብሯቸው የነበሩ ሰዎች መልሰው ሊያስተኙዋቸው ይችላሉ። አግራሞትን የሚፈጥረው ግን በእንቅልፍ ልባቸው የሚሄዱ ሰዎች ምን እንዳደረጉ ባለማወቃቸው ሲሆን ድርጊቱ ከአስር ደቂቃ እስከ አንድ ሰዓት ርዝመት ሊኖረው ይችላል። የእንቅልፍ እጦት፣ የሕክምና ችግር፣ አልኮል መጠጣት፣ ጭንቀትና የአእምሮ ጉዳት መንስኤዎቹ ናቸው ተብሎ ይወሰዳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብድዮስን እናመሰግናለን ለዘገባው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ የሬዲዮ በቴሌቪዥን መሰናዶን ነው። በሊባኖስ እጅግ እያሻቀበ የመጣው የኢንተርኔት ክፍያ በሀገሪቱ በሚኖሩ ስደተኛ ሰራተኞች ላይ የዕለት ተዕለት ኑሮ ላይ ጫና አሳድሯል። በትውልድ ሀገራቸው ካሉ ቤተሰቦች ጋር ለመገናኘት እንዲሁም ደግሞ እርስ በራሳቸው ለመረዳዳትና ስራቸውን ለማቀላጠፍ የሚጠቀሙበት የኢንተርኔት ዋጋ በጣም በመጨመሩ እንደ ወትሮው ለመኖር አስቸጋሪ ሆኗል ይለናል። ተከታዩ ዘገባ ቀጥሎ ይቀርባል።
ቤት በማጽዳት ስራ የምትተዳደረው ኬንያዊቷ ኖኤል ሙሳንጋ በሊባኖስ ቆይታዋ በሀገሪቱ የተከሰተውን የኢኮኖሚ ድቀት፣ የኮቪድ ወረርሽኝና በቤሩት ወደብ የተከሰተውን ከባድ ፍንዳታ የመሰሉ ፈተናዎች አልፋለች። የኢንተርኔት አገልግሎት የሚሰጣት ቴሌኮም ኩባንያ ክፍያዋን በእጥፍ እንደሚጨምር በነገራት ጊዜ ግን ከቤተሰቧና ከስራዋ ጋር ያላት ብቸኛ የመገናኛ መስመር አደጋ ላይ በመውደቁ ስጋት ገብቷታል። በጊዜያዊነት የምትሰራው ስደተኛዋ ኖኤል ሙሳንጋ ገበያዋ ከእጅ ወደ አፍ ነው። የስልክ አገልግሎት ዋጋ እጅግ መቆለል ደግሞ ያላትን ጥቂት የስልክ ደቂቃዎች ለቤተሰብና ለአሰሪዋቿ እንድታከፋፍል አስገድዷታል።
Through the internet you connect with your family, most important your family because you are far away from them.
በኢንተርኔት አማካኝነት ከቤተሰብ ጋር ትገናኛለህ። ከቤተሰብ ብዙ ርቀን ስለምንገኝ እጅግ አስፈላጊ ነው። ስራ ፍለጋንም ከባድ ያደርጋል። አሰሪዎች በአካል መጥተው አይፈልጉህም። ስለዚህ ከበድ ይላል። በሊባኖስ የሚገኙ የስደተኛ ሰራተኞች የወደፊት ዕጣ ምን እንደሚሆን ለመናገር አስቸጋሪ ነው።
የተባበሩት መንግስታት ድርጅት እንደሚለው በሊባኖስ 250,000 የሚሆኑና በአብዛኛው ከሳራ በታች ካሉ ሀገሮችና ከደቡብ እስያ የመጡ ሰራተኞች ይገኛሉ። በሀገሪቱ የሚሰሩት ካላፋ በተባለውና ከውጪ የሚመጡ ሰራተኞች ከአሰሪዎቻቸው ጋር ስምምነት በሚያደርጉበት አሰራር ነው። ካላፋ ቀጣሪዎች በሰራተኞቻቸው ህይወት ላይ ከፍተኛ ቁጥጥር እንዲጭኑ አድርጓል ሲሉ የመብት ተሟጋቾች ይናገራሉ። በሊባኖስ ባለፉት 3 አመታት የታየው የኢኮኖሚ ድቀት በእንቅርት ላይ ጆሮ ደግፎ ሆኗል። በኑሮ ውድነቱ ምክንያት ቀጣሪዎች ለሰራተኞቻቸው የሚከፍሉት በአማካይ ከ150 እስከ 400 ዶላር ስለከበዳቸው ሰራተኞቻቸውን መንገድ ላይ ለመጣል ተገደዋል። አንዳንዶቹ ሰራተኞች ጽዳትና ህጻናት ጥበቃ የመሳሰሉትን ስራዎች በግዚያዊነት በመስራት ኑሯቸውን በመግፋት ላይ ናቸው። ይህም ቢሆን ቀላል አልሆነም። የሊባኖስ የገንዘብ አቅም በ95% ሲቀንስ የምግብና የትራንስፖርት ዋጋ ደግሞ በ11 እጥፍ ጨምሯል። አሁን ደግሞ የኢንተርኔት ዋጋ መጨመር ሌላ ፈተና ሆኗል። የስልክ ማስተላለፊያ ጣቢያዎች በስራ እንዲቆዩ የሚያስፈልጋቸው ነዳጅ ማግኘት አስቸጋሪ በመሆኑ ባለፈው አመት የስልክ ተደራሽነት አሽቆልቆሎ ነበር። የስልክ ክፍያ በአገሪቱ የገንዘብ አቅምና በውጪ ምንዛሪ መሰረት እንዲተመን መንግስት መመሪያ በማውጣቱ የመብት ተሟጋቾች እንደሚሉት የተገልጋዮች ክፍያን በ4 እጥፍ አሳድጎታል። በስደተኛው የማህበረሰብ አንቂነትም የምትሳተፈው ሙሳንጋ እንደምትለው የኢንተርኔት ጭማሪ የስደተኛ ሰራተኞችን ህይወት የሚጎዳ ነው።
ሊባኖን ናው if you continue sitting here you are wasting your time here.
እዚህ ሊባኖስ መኖር የምትቀጥል ከሆነ ጊዜህንና ጉልበትህን ማባከን ብቻ ነው የሚሆነው። ምንም መልካም ነገር ሲመጣ አይታይም። በጊዜያዊነት ሰርተህ ለስልክ፣ ለምግብ፣ የቤት ኪራይ፣ ጄኔሬተር ስትከፍል ለራስህ የምትቆጥበው ወይም ወደ ሀገርህ ለቤተሰቦችህ የምትልከው አይኖርህም። ስለዚህ ወደ ሀገር ተመልሶ ሌሎች አማራጮችን መመልከት የተሻለ ነው።
ኢትዮጵያዊቷ የስደተኞች ማህበረሰብ አንቂ ጽግሬዳ ብርሃኑ እንደምትለው ደግሞ በተለይ የኮሮና ወረርሽኝ ከባድ በሆነበት ወቅት በቋሚነት በቤት ውስጥ ለሚሰሩት ሰራተኞች የስልክና ገመድ አልባ ኢንተርኔት አገልግሎቶች እጅግ አስፈላጊ ነበሩ።
The one who lives outside, which is the live out workers, they have to have internet 3G.
ከውጭ ሆነው የሚሰሩት ኢንተርኔትና 3G ሁልጊዜ ያስፈልጋቸዋል። ጊዜያዊ ስራዎችን ለማግኘት እንዲሁም ከሌሎች ሰዎች ጋር ለመገናኘት መደዋወል አለባቸው። በቀጥታ መደወል አይችሉም። አብዛኞቹ WhatsApp ነው የሚጠቀሙት። ከአሰሪዎቻቸው ጋር ለመገናኘት ኢንተርኔት የግድ አስፈላጊ ነው። ከቤተሰብ ጋር ለመገናኘትም እንዲሁ።
የአገልግሎት ጭማሪው በአሰሪዎቻቸው ከሚደርስባቸው ወከባና ጥቃት መሸሽ የሚፈልጉ ሰራተኞችን ህይወት አስቸጋሪ ያደርጉባቸዋል። በሰራተኞችም ሆነ በትውልድ ሀገራቸው በሚኖሩ ቤተሰቦቻቸው የአይምሮ ጤንነትም ላይም ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ። ከ2019 ወዲህ እየጨመረ በመጣው በሰራተኞች ላይ በሚደርሰው ከባና ጥቃት ምክንያት በትውልድ ሀገራቸው ያሉ የነዚህ ሰራተኞች ቤተሰቦች ስልክ ካልተደወለላቸው ትልቅ ጭንቀት ውስጥ ይገባሉ። ሮይተርስ ከቤይሩት ለላከው ዘገባ እንግዶ ለነኝ ከአሌክዛንድሪያ ቨርጂኒያ።
ዮሐንስ ኃይሌና ሆሄያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በማቅረብ የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ሆነዋል። ሀብታሙ ስዩም በሚቀጥለው ዘገባው ያሰማናል።
የአራተኛ ዓመት ተማሪዎች እያለን ኢንተርንሺፕ ወጥተን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ ማሽን ትሬኒንግ ማድረግ ድል ገጥሞን ነበርና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። ምን ችግሮች አሉባችሁ? ምን ችግር ያጋጥማችኋል? ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይከታል፣ ሌላችን ያውቡናል። ይህን በጠቅልጠን እኛ በጣም ደስ ይለናል የሚል አይነት ምላሽ ከነሱ ተቀበልን። ብለን ሪሰርች ምሳት ጀመር እዛ ኤሪያ ላይ። ከዛ የተወሰኑ ነገሮችን አነበብን። ኢትዮጵያ ውስጥ ከ280,000 ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው። ኢትዮጵያ ቡና አምራች ሀገር ናት። በዓለም ደረጃ አምስተኛ ደረጃ ላይ የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ስለዚህ ችግር ነው ገለባው። ስለዚህ እንደምን ወደ መፍትሄ እናመጣለት ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመረቂያ ጽሑፋችን ያደረግ ነው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ለማድረግ እየጣርን ያለ ነው ማለት ነው።
የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል?
ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረን የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው። እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ ባስደነገጠን መልኩ 4 ሚሊዮን ሰዎች በዓመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው በኢትዮጵያ ውስጥ ብቻ ደግሞ ወደ 50,000 ሰዎችን ይገላል በአመት። እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት ክሰልን ብናነድበት ሌሎችም እኛም እናመርታቸውን ፔሌት እና ብሪኬቶችን እነዚህም የተሻሻሉ የክሰል እንክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሽንሲ በ90% የሚጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን ወይ ፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽካርት የሚገፋ ጋሪ ሰርተናል። እሱም በዚሁ ጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው ከኢነርጂን ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች 85% በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን በጣም አፎርደብል በሆነ መንገድ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህም ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው።
ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ህይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅልል አድርገህ አስረዳን።
ይህንን ወደ ተግባር በምናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለኛ። ከዛም በኋላ ያንን ነገር ለመፍታት የተለያዩ አይነት እርምጃዎችን ወስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ።
ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የመሸጡ የንግድ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሄያት ጠቅለል አድርገን ንገረን።
እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይሄ ምንድን ነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን አንዳንድ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈተን ነው ወደፊት መሄድ ያለብን ብለን እናምናለን እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነን ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይህን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዚንግ መሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቅም፣ የሚያውቅ ሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ አያውቅም እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነውት ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ጆርኒ ነው ብለን እናስባለን። እንደ ንግድ ብቻ ትርፍን ብቻ አይተንም አይደለም የምንሰራው ማለት ነው እና
የኤሮብ ምሽት ሐምሌ 6 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። በዝግጅቶቻችን ላይ ያላችሁን አስተያየቶች ቪኦኤ ሀሪክ ላይ ለጋቢና ቪኦኤ እያላችሁ ታደርሱን ዘንድ እንጋብዛለን። ሳስተናግዳችሁ የምሽት ኤደን ገረመው ነበር። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር እዚህ ላይ ይሰናበታችኋለን። ደህና ደሩ።